አድማጮቻችን ቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 16 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 16 ምዕራፍ 13 ያምሳለቃው ግቢ ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠረ ነው። ስንጻይ ቤት ነው። የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ ያምሳለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት። ከዚያ የሰቆቃና የገሃነም የደርግ ጽህፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም። ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢ ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንዳመጡን የተረዳ ነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ከአንድ የአደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። የተወሰኑ ልጆች ፊታቸው አባብቷል። እኔ ደግሞ ሶስት ቦታ እግሬ ስር እጄ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ የሀባዎች ናቸው አለ። በእርግጠኝነት በሚመስል መልኩ ለማን እንደሚናገር ግልጽ አልነበረም። ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ። በሆዱ ልክ ነው ጌታዬ ያለ ይመስላል። ያባ ያልሆነ አለ አለ የማሾፍ አይነት ጥያቄ ነበር። ትንሽ አመነታውና እጄን ቀስ አድርጌ አወጣው። እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ። ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን። በምጸት አይነትም ፈገግ አለ። ደህና አርገው አልመረመሯችሁም ማለት ነው። ወልሽም ያፋለሽ ያፋን በቁመናው ነው የምንለየው። እውነቱን ተናግሮ መንግስትን ይቅርታ መጠየቅ ብልህነት ነው። ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተን አያርገኝ። እጅ ያወጣነውን ሶስታችንን ተራ በተራ እያየ ነበር። የማዕከላዊ ኃላፊ ነበር እንዴ ሰውየው? አይደለም፣ እጅግ በጣም የሚፈራና ዝናው በከተማ ሁሉ የሚታወቅ የማዕከላዊ ቁጥር አንድ መርማሪ 50 አለቃ ተሾመ ባዩ ነበር። ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር። የተናገረውን ሁሉ ረስቼዋለሁ። ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያይናል። የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮት ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ። ተራ ጥያቄዎች ማለትም ስም፣ እድሜ፣ አድራሻ፣ ስራ፣ የታሰርንበትን ቀን ወዘተ እየተጠየቀ ተመዘገበ። ወዲያው ተሰልፈን እያነቀስ ወደ እስር ቤቱ አመራን። የእስረኞች ዋናው ካቦ ግማሽ መንገድ መጥቶ ተረከበን። ወደዚያ ጉደኛ ባለ ኮሪደር እስር ቤት የገባነው ከቀኑ 6 ሰዓት አካባቢ ነበር። በግራና በቀኝ ባሉት መደዳ ክፍሎች በራፍ ላይ ከዳር እስከ ዳር እስረኞች ኩርምት ብለው ተቀምጠዋል። እኛ ስንደርስ ሁሉም አይኑን ተከለብን። ካቦው ተራ በተራ ወደ ተለያዩ ክፍሎች ይደለድለን ጀመር። የኔ ተራ ሲደርስ 3 ቁጥር ተረከብ አለ። በበሩ ላይ የነበረ አንድ ወጣት ና እዚህ ነው እያለ ሲጠራኝ እያነከስኩ ወደ እሱ አመራው። አየር ለመቀበል ደፍ ላይ የተቀመጡ ልጆች በሙሉ እግራቸው የቆሰለ ነበር። ግቢው የጦር ሜዳ ቁስለኞች ማገገሚያ ማዕከል ይመስላል። 3 ቁጥር ውስጥ ገባ ባዶ ይሆናል ብዬ ነበር። ክፍሉ በሰው ተጨናንቆ ሳየው ክፉኛ ደነገጥኩ። ልክ እንደገባው ሁሉም እስረኛ ለኔ ቦታ ለመስጠት ተነቃነቀ። ወደ 40 በሚሆኑ ልጆች የተጣበበ ክፍል ቢሆንም ጥግ ላይ ቦታ ተለቀቀልኝ። እስረኛው የተቀመጠው በወለሉ ላይና በክፍሉ ዙሪያ በተጠቀለሉት ፍራሾች ላይ ነው። ከብዙ ቀናት በኋላ ለመጀመሪያ ጊዜ የሚመች ቦታ ላይ ተቀመጥኩ። ግድግዳውን ተደግፌ በኃይል ተነፈስኩ። በረጅሙ እፎይ አልኩ። እግሬን አንድ እስረኛ ጭን ላይ እንድዘረጋ አደረጉኝ። ብዙም አልተደረደርኩ። የማውቀው ሰው ይኖራል በሚል ሁሉንም እስረኛ አንድ ባንድ ተመለከትኩ። ማንም የለም። የበርካታ እስረኞች እግር ቆሳስሏል። የራሴን ሳየው አፈርኩ። እኔ ማያቸው ያህል ባይሆንም ሁሉም እስረኞች ሰረቅ እያደረጉ ያዩኛል። አጠገቤ የነበረው ልጅ ድምፁን ዝግ አድርጎ ከየት እንደመጣው ጠየቀኝ። ከደርግ ጽህፈት ቤት መሆኑን ባጭሩ ነገርኩት። የምሳ ሰዓት ስለነበር የቤተሰብ ምግብ እየገባ ነው። መጀመሪያ ከመጣው ምግብ ላይ ተቀንሶ በሳህን ክዳን ለብቻዬ ተሰጠኝ። ከብዙ ቀናት በኋላ እንደ ሰው በላሁ። አቤት እንደ ጣፈጠኝ! የከረፋውን ገላዬን እንድታጠብም ተደረገ። ገላ መታጠብ እንደዚያ ያስደሰተኝ ቀን አልነበረም፣ ወደፊትም የሚኖር አይመስለኝም። ከምሳ በኋላ ጥግ ላይ ቦታ ተለቆልኝ ለጥ ብዬ ተኛሁ። ስነቃ የሕክምና ኮሚቴ አባላት የውስጥ እግሬን እብጠት ለማጥፋት ስፖርት እንድሰራ ነገሩኝ። ዱብ ዱብ፣ ህመሙን አልቻልኩትም። ስለዚህ ትንሽ ሞክሬ እምቢ ስላልኳቸው ተውኝ። በማግስቱ ጠዋትም እንዲሁ ጎተጎቱኝ። እኔ ግን እግሬ መሬት አይንካ አልኩ። ሆኖም በሁለተኛው ቀን የእስር ጓደኞቼ ይለቁኝ አልቻሉ። በተደጋጋሚ ዋና ስራው ይኸው ነበር። ከኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የነሱን ግማሽ ያህል ጊዜ እንኳን መዝለል አልችልም ነበር። ካሳዬ አይዞህ እያለ ቲሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ። ምናልባት ያ እርጉም ገራፊ የሾለ ምስማር ላይ ተረገጠኝ ይመስለኛል ህመሙ ቶሎ ያልተወኝ። መሬት ረግ የሚሰማኝ የውስጥ እግሬን አጥንት ነበር። እስካሁን ድረስ እግሬ ስር ያለው ጠባሳ የዚያ ውጤት ሳይሆን አይቀርም። እኔ የተገረፍኩት ከአብዛኞች እስረኞች ያንሳል። ውሃ የቋጠረውም የውስጥ እግሬ በአንጻራዊነት መጠነኛ ነው። ያም ሆኖ ቁስሉ ቶሎ አልዳንም። ቀኝ እግሬ እድለቢስ ነው። የስድስተኛ ክፍል ተማሪ እያለሁ በተማሪዎች ረብሻ በአውቶቡስ ሰበራ ላይ የቀኝ ቅልጥሜ ላይ ነው የተመታሁት። ቀጥሎ በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋይ ላይ የተመታሁት እዚሁ ቀኝ እግሬ ላይ ነው። ይህ አልበቃ ብሎ የደርግ ጽሕፈት ቤት ገራፊ ለይቶ የቀጠቀጠኝ ያንኑ ቀኝ እግሬን ነበር። የመሰናበቻም ብሎ የሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው። ያልታደለ እግር። ማዕከላዊ በገባው በማግስቱ መሰለኝ ዋናው ካቦ ጮክ ብሎ ስሜን ተጣራ። የክፍላችን ልጆች መኖሬን ነገሩት። ምንም መልስ ሳይሰጥ ተመልሶ ሄደ። ቤተሰብ ፈልጎ ይሆናል እንኳን ደስ ያለ እያሉ እስረኞች ያረጋጉኝ። ብዙ ሳይቆይ አጸደና ጎንደር ወርቅ ነኝ ብለዋል፣ ነገ እንመጣለን ብለውሃል ተባልኩ። ሁለቱም የእናቴ ጓደኞች ናቸው። ኋላ እንደሰማሁት ከታሰርኩበት ዕለት ጀምሮ እናቴና ወዳጆቿ ያልደረሱበት እስር ቤት አልነበረም። ሁሉም ፖሊስ ጣቢያዎች በወቅቱ እስረኞች የነበሩበት የወታደር ካምፖችም አልቀሯቸውም። ማዕከላዊ ሲመጡ እንኳ ሶስተኛ ጊዜያቸው ነበር። በሚቀጥለው ቀን እናቴ ልብስና ምግብ ይዛልኝ መጣች። ለምልክት እንዲሆናትና ደህንነቴን ለመጠቆም ስታሰር የለበስኩትን ልብስ ላኩላት። እናቴ በሕይወት መገኘቴ የተፈታው ያህል እንደሚያስደስታት ስለገመትኩ ልቤ ተረጋጋ። በአንጻራዊነት የተከሰስኩበት ወንጀል የኢሃፓን ወረቀት ማንበብና ውይይት ማካሄድ ስለሆነ ሞት እንደማይፈረድብኝ በመገመት በማዕከላዊ እስር ቤት ሕይወቴን በጸጋ ተቀብዬ መኖር ጀመርኩ። ለአስር ወራትም እዚሁ እስር ቤት ቆየሁ። እዚህ ላይ ልታቆም ነው እንዴ? እስር ቤቱን ግለጸው እንጂ። ባለ ኮሪደር እስር ቤት ነው ያልክ መሰለኝ። ስንት ክፍሎች እንዳሉትና የመሳሰሉትን ትዝ የሚልህን ንገረኝ። እንደነገርኩህ ማዕከላዊ የገባሁት በ1970 ዓ.ም መስከረም ወር አጋማሽ ላይ ነበር። እስር ቤቱ የድሮውን ባቡር ይመስላል። ከምርመራ ቢሮዎች አጠገብ ነው። መግቢያው ትልቅ የብረት በር ሲሆን የእስር ክፍሎቹ በጠባብ ረጅም ኮሪደር መካከል በግራና ቀኝ በመደዳ የተገነቡ ናቸው። በቀኝ 6 በግራ 6 ክፍሎች አሉ። አንዱ ሽንት ቤት ነው። የኮሪደሩ ስፋት ከሁለት እርምጃ አይበልጥም። ሁሉም ነገር የተሰራው በድንጋይና በብረት ነው። የእኛን ክፍል ጨምሮ ጥቂት ክፍሎች ብቻ ወለላቸው ጣውላ ነው። ክፍሎቹ ጣራቸው ሳይቀር በሲሚንቶ የተገነባ ነው። እያንዳንዱ ክፍል የብረት በር ሲኖረው መስኮት የሚባል ነገር የለም። ለአየር ማስገቢያ እንዲሆን የበሩ አናት ላይ ትንሽ ክፍተት ትተውለታል። ሆኖም በቀጫጭን የብረት ዘንጎች ተገድግዷል። ከአስራ አንዱ የእስር ክፍሎች ያልተጨናነቁት ሁለት ክፍሎች ብቻ ነበሩ፣ ቁጥር 1 እና ቁጥር 11። ቁጥር 1 የሴቶች ክፍል ሲሆን 11 ቁጥር ደግሞ የካቧችን ነበር። ከዋናው ካቧችን ጋር የሚኖሩት ጥቂት ምርጥ እስረኞች ነበሩ። እስከማስታውሰው ድረስ እዚያ የሚኖሩት የኢሃፓ አባላት ያልሆኑና ደህና ደህና ምግብ የሚመጣላቸው ሀብታም ዜጎች ናቸው። የእነዚህ እስረኞች ብዛት 10 አይሞላም። ያውም እኛ ባንድ ክፍል ከ60 እስከ 70 ሆነን በተጨናነቅንባቸው ወራት የሚገርም ነው። ካቦ ተዝናንቶ ነው የሚኖረው ማለት ነው። ካቦ በምን መስፈርት ነው የሚመረጠው? የካቦነት መስፈርት ታማኝነት ነው። በእነሱ ስለት ፀረ አብዮተኛ ያልሆነ መሆን አለበት። ለካቦነት መመረጥ የማንችለው እኛ ኢህአፓዎች ብቻ ነን። እንግዲህ ያኔው ካቦ የተመረጠው በዚሁ መስፈርት መሆኑ ነው። እኔ እንደማስታውሰው ስሙ ደብረ ሊባኖስ ነው። አንዳንድ ልጆች ግን ደብረ ታዲዮስ ነው ብለውኛል። ለማንኛውም ደብሬ እንለው ነበር። ደብሬ የወታደር ቁመና ያለው መሆኑ በደንብ ያስታውቃል። አየር ወለድ ነበር አሉ። የማዕከላዊ እስረኛ ቢሆንም ታማኝ እስረኛ ነው። ረዘም ላለ ጊዜ ታስሯል። ደብሬ የተለያዩ ኃላፊነቶች አሉት። አንደኛው ግዳጁ ጧትና ማታ የእኛን በር መክፈትና መዝጋት ነው። በሮቹን መዝጋቱ ከተረጋገጠ በኋላ 12 ሰዓት አካባቢ ወደ ራሱ ክፍል ይገባል። ወታደሮች መጥተው ራሱም ላይ ይዘጉበታል። ከዚያም ዋናው የኮሪደሩ የብረት በር ይከረቸማል። ደብሬ ከዘቦቹ ጋር ስምምነትና አግባብ ስለነበረው ከ12 ሰዓት በኋላ ውጭ ቆይቶ የሚመጣበት ጊዜ ነበር። ሌላው የካባችን ዋና ኃላፊነት አዲስ እስረኞች ሲመጡ በየክፍሉ መመደብ ነው። ምደባው ላይ ተቆጣጣሪ የለበትም። እንደፈለገው በኮሪደሩ መሃል ይዟዟራል። ችግሮች ካሉ መፍትሄ ይሰጣል። ሶስተኛውና ቁልፍ ተግባሩ ስም መጥራት ነው። በስራ ሰዓት የሚጠሩት ልጆች በአብዛኛው ለምርመራ ነው። ታዲያ ካቦ የኮሪደሩ መግቢያ ላይ ሆኖ ጮክ ብሎ እገሌ እገሌ በማለት በሙሉ ስም ይጠራል። ልጁን የትኛው ክፍል እንዳለና በአካል የሚያውቀው ቢሆንም የኮሪደሩ ደፍ ላይ ቆሞ በጩኸት መጣራት ልማዱ ነው። ሌላው ጥሪ ከ11 ወይም ከ12 ሰዓት በኋላ ነው። ይህም 99% የሞት ጥሪ ነበር። ሰው መረሸን ሲፈልጉ የስም ዝርዝር ይዞ የሚመጣ ሰው ይኖራል። 50 ደቂቃ ተሾመ አይቀርም። ይህን ጊዜ ግቢው ልክ እንደ መቃብር ስፍራ ጸጥታ ይውጠዋል። ይህ ሰው ብዙ ጊዜ ዋናው በር ላይ ይቆማል። ከዚያም ቀስ ብሎ ስም ሲጠራ ካቦው ደብሬ በዚያ ጎርናና ድምፁ ስሙን ይደግማል። በግሌ ካቦውን የምጠላው በእነዚያ ሰዓታት ነበር። ራሱ ወስዶ የሚገላቸው ነበር የሚመስለኝ። ከዚያ ውጭ የካቧችንን ደግነትም ሆነ ክፋቱን አላውቅም። እስካሁን ድረስ የሚታየኝ በዚያ ኮሪደር ሲመላለስና የምሽት ላይ የሞት ጥሪ ሲጠራ ነው። ሲራመድ ሁለት እግሩን ግራና ቀኝ አንሻፎ ነው። ካቧችን ደብሬ አሁን የት እንዳለ አላውቅም። እስቲ ስለ ሌሎቹ እስረኞች ደግሞ ንገረኝ። ትዝ ስለሚሉ ኢህአፓዎችም ሆነ ስለ ሌሎቹም ጭምር ማለቴ ነው። ደግሞ ሰቆቃ ብቻ እንዳታወራኝ፣ የሚያስቅ ነገርም ጨምርበት አልኩት። በእውነትም ከልቤ ነበር። ከተቻለ ጨዋታችን መራር ነገር ላይ ብቻ ባያተኩር ደስ ይለኝ ነበር። የኛ ልጆች ልክ እንደ ሌሎቹ ክፍሎች 3 ቁጥር የነበርነው እስረኞች በአጠቃላይ በሚባል መልኩ የኢህአፓ ልጆች ወይም ከድርጅቱ ጋር በተያያዘ ተጠርጥረው የታሰሩ ነበር። ኋላ ላይ የደርግ አጋር ድርጅቶች ውስጥ አባል የነበሩ ጥቂት ሰዎች ተቀላቅለውናል። በ10 ወር የማዕከላዊ ቆይታዬ በ2 ክፍል ውስጥ በመቶዎች ከሚቆጠሩ ከተለያዩ እስረኞች ጋር በተለያዩ ወራት አብሬ ኖሬያለሁ። አቤት ስንቶቹ ተገደሉ! ሁሉንም ለማስታወስ የማይቻል ብቻ ሳይሆን የሚታሰብም አይደለም። በቅርቡ እንኳ ካገኘኋቸው የዚያን ወቅት እስረኞች ጋር ሆኜ አብዛኞቹን ማስታወስ አልቻልንም። ሆኖም በሕይወት ከወጣነው የእኛ ሰዎች ከሆኑት መካከል ወዳጆቼ ስምረቱ፣ ስዩም፣ ካሳዬ፣ ህሉፍ፣ ጌታቸው፣ ጸጋዬ፣ ارمياس جزاهي يشيطلا وندوسن العذار برهانو سلمون يوهنس تشومن جزاهي الرساجو አሁንም የማገኛቸው ጥቂት ልጆች አሉ። ጥቂቶቹ የብዙ ሰው ስም ያስታውሳሉ። በተለይ ገዛኸኝን አረሳው። ገዛኸኝ ጠይምና ደልዳላ ሰውነት የነበረው የኛው ልጅ ነበር። በቅጽል ስሙ ገዛኸኝ ፓስታ ነበር የምንለው። ገዝሽ ከፍተኛ የሆነ የጨጓራ በሽታ ስለነበረበት ከፓስታዎች አንድም ነገር አይቀምስም ነበር። እንጀራ መብላት ይቀርና ሽታው ያሳመመዋል። በጣም የሚገርመው እንጀራ የነካው ፓስታ እንኳ ከበላ የጨጓራ በሽታው ይከሰከሰበት ነበር። ከቤቱ የሚመጣለት ምግብ ፓስታ ብቻ ነበር። ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። ከእንጀራ ጋር ተነካክቶ ሊሆን ይችላል በሚል ፍራቻ ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። በመጀመሪያ አካባቢ እኔን ጨምሮ ጥቂቶቻችን እንጀራ የነካው ፓስታ የሚያመው የስነ ልቦና ተጽዕኖ ስላለበት ነው ብለን እናምን ነበር። አንድ ቀን እኔና አሁን የዘነጋሁት ሰው ምናልባት ነፍሱን ይማረውና ኤርሚያስ ሳይሆን አይቀርም የምግብ ኮሚቴዎች ተረኞች ነበር። እናም አጉል ስህተት ተንኮል ሰራን። የገዛኸኝ ቤተሰቦች ያመጡትን ፓስታ እንጀራ አሸነው። የምሳ ሰዓት ሲደርስ እንደተለመደው ገዛኸኝ ከራሱ ሳህን ላይ ፓስታው ተቀንሶ ተሰጠውና መብላት ጀመረ። ቀስ ብለን ሁኔታውን እየተከታተልነው ነበር። ሁለተኛውን ጉርሻ እንደጎረሰ ከተቀመጠበት ብድግ አለና ሆዱን ጨምድዶ ያዘ። ወዲያው ተናነቀው። የበላውን ሁለት ጉርሻ እጁ ላይ አስመልሶ ወደ ሽንት ቤት በረረ። አቤት የደነገጥነው ድንጋጤ! ብዙ ጊዜ ያመው ስለነበር ሁሉም እስረኛ ምንም እንዳልተፈጠረ ምግቡን ይወጥቃል። ሁለታችንም በድንጋጤና በጸጸት ዘርቀን ቀረን። ሚስጥሩን ማውጣትም አልፈለግንም። ሆን ብለን የሰራነው ተንኮል ስለሆነ ራሳችንን ለመከላከል ምንም መነሻ አልነበረንም። ራሳችንን ማጋለጥ ደግሞ እስረኛው በእኛ ላይ ያለውን በጎ አመለካከት ያስቀይረዋል በሚል ዘማል። ገዛኸኝ እስኪበቃው አስመልሶ ሲመለስ ለመንከባከብ ያላደረግነው ጥረት የለም። ፓስታው እንጀራ ነክቶታል እያለ ደጋግሞ አማረረ። ሁለታችንንም ደጋግሞ ያይናል። አቤት አይኑ ሲያስፈራ! አቤት ሲያሳዝን! የገብርኤልን መገበሪያ ይበላ ሳይጠይቁት ይለፈልፋል እንዲሉ እኛ አላስነካነውም እያል መሐላችንን ደረደር። ገዛኸኝ ያን ቀን ጾሙን ዋለ። የሱ ፓስታም ለሌላ ቡድን ተደለደለ። በሰራሁት ሥራ በጸጸት ስብከነከን ዋልኩ። ይቅርታ ገዝሽ፣ የት ይሆን ያለኸው? ጓደኛዬ፣ እንዴት ነው የምትኖሩት? ጊዜውስ እንዴት ያልፍላችኋል? ምን ምን ትሰሩ ነበር በዬ ስጠይቀው ከእስር ቤቱ ሕግ በተጨማሪ የውስጥ ሕግ እንዳላቸውና በኮሚቴም ይመሩ እንደነበር አጫወተኝ። አብዛኛው ቤቱን የሚመለከት ተግባራት የሚከናወኑት በኮሚቴ ነው። ቋሚ ኮሚቴው በወንደሰን የሚመራው የጤና ኮሚቴ ብቻ ነው። ቀሪው የጽዳት የምግብና የመዝናኛ ኮሚቴዎች ሁሉም እስረኛ በየተራ እየተመረጠ ያገለግላል። በጤና ኮሚቴ ውስጥ በተለይ የወንዶሰን ውለታ አይረሳም። ልዩ ሰብዕና ያለው ልጅ ነው። ብዙዎቻችን እስካሁን የምናስታውሰው ከየሺጥላ ጋር አያይዘን ነው። የሺጥላ ክፉኛ በድብደባ የተጎዳ ልጅ ሲሆን፣ የወንዶሰን ደግሞ ተንከባካቢ ነበር። የሺጥላ በግርፋት ብዛት የእግር ስጋው አልቆ አጥንቱና ጅማቱ ይታይ ነበር። ለረጅም ጊዜ እግሩ መሬት አይረግጥም ነበር። ሽንት ቤት የሚሄደው በእቅፍ ነው። ለመጸዳዳትም ሁለት የለስላሳ ሳጥን ተደራርቦ በተዘጋጀለት እንጨት ላይ ነው። ቁስሉ በየቀኑ ይታጠብለታል። በድብቅ በሚገባ የቴትራ ሳይክሊን ዱቄት ይደመደምለታል። በተገኘው ጨርቅ ይጠቀደልለታል። این تغییر یه میفست مودرمو حکیماتشن یون دوستن نو ونده خسل ای کفوم مگل ای شکوم مشکم ای کبدوم مطناناتم مایتاله چوم یه سگنت یه مال کبت لیچ لنیا لسنیوچ بطره لقسلنیوچ کسما یه ورده مل آک نبار زری بارک لبالنده یه تیهونه اللهو یه تینا کمی تو چچن بیتا چنن بنسه ناندن نیز اک دیاوتالو به نفس و استوابارینت سرچنن طبقن کلچنن نستات والدن یه بیتا چنن ولد با اومون نت والدن گرگد داون برطب چرک ناشالدن قراداوس یه میفلفلو سن سوهانوچ و هاوس چو چمرن انگلالدن عموس قیاری دوس یه میگوابت کنو یه زاکن تاریا بیتا چنن با اومون نت والدن گلچنن نستات والدن لبسچنن انکیرالدن حموس یک انکدوس یه میرو بهیل یه میترو لزیاگ بینو گلچنن سن نستات تر اندی سامونا انمتا نا دلیل آبال تران نکبلالدن دگرگمو سامونا ممتت بمسل نکالو نایی چالم سامونا مکوتب سران لبت کنده بلای مستکم آیی چالم مگوچنن چمرو یه راست چنینم هنر ای بیت چنین صدات یه من تبکاو بگذ زاغن زبان چنن منگس سوارا سنتی موج یه لبتم و چه کار لبت یه گرایی وجود دموس یوهان نایم ابراد ورهاوی کفی یا چنین آچاو سیگارا وان نیاو یه سرنیو چه گن زمین چنین بار سیگارا یه مت تلاش سو لبی توی آفرک کبال برکت اچاشوش تلن بار تروگن زب بیتو یا گین بار سیگارا ایمت تالدن اچاشوچ رکا سیگارا ایگزالدن انا ایستادلن اد بگبر ملک یتسبسو سیگارا ایشتن انا مولویا سامونا انا اومو ایگزال وان نینت گل لکرس دابون نشای ایگزابتال یستداس کاوچن تگن ادرگن لکرس المادرکیا مدهانیت سیترا تایکلین بدبک نفگزالدن لیلو یمگب کومیتینو مگبنا یا مگبنک نگروچ این ملکا توتال اکل تکافلن سلم من نبالا یا مگب چگر آل نبرا بنم مالت شلالو تکو سسرانیو اشرا نبرنم بیت سب طور سولی تایی کنال اصال سایمتو سرامت امرت بکفا ملکو یا الکیت زمن سلا نبر بیت سب بهیوت مادرات چنن لما رگاگر میکانو ایتایی کنال یک فلاغر لجوش چننا تاییاکی خلیل لا چو لجوش گر اکل تکاف لرسلم من نبالا ماننم رحب تنیا آل نبارم بش تنیوچ بهتلی لنا مگب انتی بلو ایدر رگال کبیتا چو یمی مطال لا چو مگبم مونا یری راسو سنک یمی تمام ما چوننا یمی فلگو سن مرسو ایبالالو مو آن اسچک گاری فرنیان بر یهونا کنکنام بیت ایک بچاون لمبلات بترگاگامی تاییقو بچاموات اندم مای چلسی ردد که بیتو مگب اندهی مطالت دگاگمو ایتر نبار یام مال تساکم یمی مطالتن مگب آینو یایی ندری ها بایبالا بطال مسکین فردو بطنجی یان گزی یان نیهل یمی اصسس وقتال نبارم یراسا چون مگب استاو کتم مارد نو ማንም ምን አይነት ምግብ እንደሚመጣለት አያውቅም የምግብ ኮሚቴ አባላት ሁሉን ምግብ አይተውና ቀምሰው በሶስት መደብ ይከፋፍሉታል ምሳ የምንበላው ለሶስት ቡድን ተከፍለን ነው ቤቱ ጠባብ ስለሆነ ዘና ብለን ለመብላት ስለማይበቃ የምንበላው በየተራ ነው ለተራውም እጣ ይጣላል ለክፍሉ መሃል ላይ ተራ የደረሰው ቡድን ሲበላ ሁለተኛው በዙሪያው ተጠቅልሎ በሚገኝ ፍራሽ ላይ ይቀመጣል ሶስተኛው ከክፍሎች ደፉ ላይ ይቀመጣል ምግብ ለሶስት ቡድን ሲከፋፈል ከፍተኛ ጥንቃቄ ይደረጋል አንዳንድ ቤተሰብ ተጨማሪ ጣፋጭ ምግብ ከሳህኑ ስር ወይም ከምግቡ መሃል ላይ አርገው ነው የሚያመጡት ስለዚህ ከላይ ያለው ምግብ ቀምሶ ብቻ ዶሮ ነው ስጋ ነው ሽሮ ነው ድንች ነው ማለት አይቻልም እንዲህ አይነት የተደበቁ ምግቦች ድብቃ ብለን እንጠራቸዋለን እናም ድብቃን ለማግኘት ጥሩ ሰርሳሪ መሆን ይጠይቃል በድንች ወጥ ጭምብል ክትፎ ማግኘት በሽሮት ስር እንቆላል የመገኘት ክስተት የድብቃ ተፈጥሯዊ ክስተት ነው። መዝናኛ ስላልነበራችሁም አንተስ ዋናው ሳትሆን አትቀርም። በዚህ የገሃነም ስፍራ ስቃይንም ሆነ ሞትን ለመርሳት የማናደርገው ጥረት አልነበረም። የኔ አስተዋጽኦ የጎላል ነበረም። ከኔ በጣም የተሻሉ ብዙ ልጆች ነበሩ። እኛ ልጆች ማከል ከሆንክ እኮ ልክህን ታውቃለህ። እኮም ካለው ካልክ ካንተ የባሰ ኮሚክ ብቅ ይላል። አውቃለሁ ብለህ ስትዘላበድ የሆነ ኮስማና አለማወቅህን ያስረዳል። ስለዚህ እንብር እንብር የምልበት መድረክ አልነበረም። ያም ሆኖ በመዝናኛው ዝግጅት ላይ ያቅሜን ያህል መሳተፍ የውዴታ ግዴታዬ ነበር። የመዝናኛ ፕሮግራሙ የሚካሄደው በአምስት ቡድን ተከፋፍሎ ነው። በመካከላቸውም የተለያዩ ዝግጅቶችና ውድድሮች ይካሄዳሉ። መዝናኛዎቻችን የተለያዩ ሲሆኑ ዘፈን፣ አጠር ያለ ድራማ ቢጤና ቀልድ ነገሮች ናቸው። እያንዳንዱ ቡድን ስም ነበረው። እኔ የነበርኩበት ኢዚ ቢዚ ባንድ ይባል ነበር። ለምን ያንን ስም እንደሰጠነው አላስታውስም። በተለያየ ጊዜ ከተካሄዱት ውድድሮች መካከል ቢያንስ አንዱን አሸንፈናል። አሁንም የማገኘው ጸጋዬ እስካሁን የሚያስታውሳት አንድ ግጥም አለች። ባንዲት ሉክ ጀምሪያ ቤቱታ ስንት ዓመት ልኖር ስንገላታ፣ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገድ። አሁን በእግዚአብሔር ይሄ ግጥም ነው? ምን ለማለት ፈልገን እንደሆን እግዚአብሔር ይወቀው። ሆኖም ዘፈንበት የጨነቀው እስረኛ ጸገሽ አብዮት ጥበቃዎች በአራት ጥይት ስተውት በሕይወት ተርፏል። የሚገርመው በአንጻራዊነት ቶሎ ተፈቷል። ጅራፍ ራሱ ገድፎ ራሱ ይጮኋል እንዲሉ የተከሰሰው አብዮት ጥበቃ ገለሃል ተብሎ ነው። መግደል ይቅርና መሳሪያ ይዞ አያውቅም። የጸጋዬ እናት የሁላችንም እናቶች ተምሳሌት ናቸው። ስንቅ ሲያመጡለት በየመንገዱ የተጣለውን ሬሳ በትኩረት በማየት የኔ ልጅ ይሆን እያሉ ጠጋ ብለው ያረጋግጣሉ። አንድም ጊዜ ስንቅ ሳያቀብሉት የዘለሉበት ቀን አልነበረም። መንገዱ ቢዘጋ፣ ያሰሳለት ቢሆን፣ ትራንስፖርት ቢጠፋ ለሳቸው ከማዕከላዊ ለመቅረት ምክንያት አይሆንም። አቤት እናትነት! ሌላው መዝናኛችን ግርግዳ ላይ ባሉ ቅርጾች ነበር። የግርግዳው ኖራ የተቀባው በግድ የለሽ ቀለም ቀቢ ነው። ሆን ብሎም ሊሆን ይችላል። ግርግዳው ተንከባካቢ እንደሌለው ሕፃን በንፍጥ በለሃጭና በሙቃሙቅ ጭምልቅልቅ ያለ ነው። ስለዚህ ኖራው የተለያዩ ቅርጾች ሰርቷል። እኛ ደግሞ በምናብ እንቀመጥና ስዕል የሚመስል ቅርጽ ለይተን እናወጣለን። ካስታወስናቸው ስዕሎች መካከል ፈረስ ጋላቢ፣ ዘንዶ፣ ጭራ አልባ ዶሮ፣ ፀሐይ፣ ቂማም ሰውና የሆነች ጎራዳ ሴት እንደነበረች ለይተናል። የወንድ እንትንና የሴት እንትንም ቁልጭ ብሎ አይተናል። አቤት! እዚህ ላይ ነው የምትነቃው? ስንት ነገር ስለፈልፍ አቤት ያላልክ እንትንና እንትን ስል አቤት ትላለህ? አልደግምልህም። ቅርጾችን መለየት የሚካሄደው በውድድር ስለነበር አስደሳችና አዝናኝ መድረክ ነበር። በየጊዜው ያልታዩ አዳዲስ ስዕሎች እናገኝ ነበር። አሁን ሳስበው የሰው ልጆች የምናብ ችሎታ ማለቂያ እንደሌለው ጥሩ ምሳሌ ሳይሆን አይቀርም። ያን ግድግዳ ቀለም የቀባ ሰው አሁን ባገኘው ደስ ይለኝ ነበር። ላመሰግነው ፈልጋለሁ። በዳቦ ቡጥም በርካታ ነገሮች እንሰራ ነበር። ቡጡን በውሃ አርሰን ካላብ ቆጥነው በኋላ የተለያዩ መገልገያዎችን እንሰራለን። ቼዝ፣ ዳማ፣ ፒፓና መተርኮሻ ትዝ ይሉኛል። ሌላው መደበሪያችን ፊታችንን በመስታወት ማየት ነው። ጠርሙስ ባይገባም ምናችን ሞኝ ነው። ሳህን ላይ ውሃ አድርገን ያን መከረኛ የኢህአፓ ፊታችንን እንዳንረሳው እናያለን። በደንብ ተዝናንታችሁ ነበር የምትኖሩት? እኔ እኮ አሰቃቂ እስር ቤት ነበር የሚመስለኝ ስለው፣ ጥሩ ጥሩውን ንገረኝ እኮ ነው ያልከኝ። ከፈለክማ ሰቆቃውንም እነግርሃለሁ። የጭካኔ ጣሪያ بتسركبت ور بياندان دو كفل عربات كبابي تسرينيوش نبار عرات متر بارات متر بمايون كفلوست يعني السوي نورال بلو ما السبايت شالم جن هنوال يباسات سمسان ديلو بولت ورست قطراتشن اتفاق كبابي هنا اسكايدار ور بسكم بيون بانصارا وينت سفايلة يمني تابوتان ببرن مجبسن بلام اني تشكرم نبار لما تتطبن مهنشن تبيت لمهيل انديهو بزو ورفال نبارم عير لما تقبل بزو سان تبك سولو سولو يدرسنال بيانس نسالة صادقيكا لنطاوسو يمني تسايو متانا سفيو يسماي عدماس لينيا تقنشو نبار يستطل ينيا سماي كلت ترمجا كماي بلتو كوريدارو صفات لك نبار كوريدارو لاي تاراس لان نبارو سمايو لما يتنشلالن እድለኛ ከሆንም ፀሐይ በቀትልና እንቁልልጭ ትለናለች። የኮሪደሩ የብረት በር ተከፍቶ ቢውልም የምናየው ነገር አልነበረም። በቅርብ ርቀት የተገነባው ግን የአምሳ ለቃ ተሾመ መኖሪያ ቤት አጥር ነው። እዚያ ነበር እንደሚኖረው? አዎ፣ ስለ እሱ በኋላ እነግርሃለሁ። አሁን አታቋርጠኝ። በተለይ ከዳር ታህሳስ 1970 ዓ.ም ጀምሮ በመላው አገሪቱ የመደዳ ግድያና ማሳደድ ለከፍ ይያጣ ሲመጣ የሚመጡ ተፈኞች ብዛት በከፍተኛ ቁጥር ጨመረ። ክፍሉ የተሰራው ለስምንት ሰው ብቻ ነበር። ሆኖም በእያንዳንዱ ክፍል የእስረኛው ቁጥር ከ40 ወደ 60 አሻቀበ። በጎን መተኛትም ብርቅ እየሆነ መጣ። ሰፋ ያለ ቦታ ቢያንስ ለተጎጂዎች መልቀቅ አልተቻለም። ምሳ ለመብላት ያውም ብዙ ሰው ደጅ ወጥቶ ትሪማስ ቀመጫ ጠፋ። እግር መዝርጋት ብሎ ነገር አይታሰብም። ቀን ለፋፍገንና አፍላፍ ገጥመን እንቀመጣለን። አንድ ጨጓራ ኮሚክ አብዮት ጠባቂ ነበር። ምን አለኝ መሰለህ? መልክህን እኔ የማውቀውን ያህል እናትህም አያውቁትም ብሎኝ እርፍ። ታዲያ እንዴት ነበር የምትተኙት? ማታ የስክ አስተኛኘት ስልት እንጠቀማለን። ሁሉም በጎኑ ይተኛል። ያንዱ ጭንቅላት ወደ ታች ከሆነ የሌላው ደግሞ ወደ ላይ። ስለዚህ እያንዳንዱ ሰው የሌላውን እግር ደረቱ ላይ ፊቱ ላይ አርጎ ይተኛል። ጀርባና ጀርባ አይገናኝም። እንዲያ ከሆነ ቦታ የበለጠ ይጠባል። አንዴ ስክ ከተገባ መንቀሳቀስ አይቻልም። እርስ በርስ እንደዚህ ተሰካክቶ መተኛት ነው። ከስኩ የሚወጣ ሰው ካለ ወፈር ያለ ልጅ በእግሩ ጫነ ሲለው ስኩ ውስጥ ተመልሶ ይሰካል። ሌሊት ላይ የሚፈጠረው ሙቀት መገመት ከሚቻለው በላይ አሰቃቂ ነው። እንቅልፍ አልወስድ ያለው እስረኛ የበለጠ ሲሰቃይ ያድራል። በተለይ የተደበደቡ አዳዲስ እስረኞች ዋነኛው የጭንቀቱ ሰለባ ነበሩ። በጥርና የካቲት ወራት ጀምሮ ደግሞ ወጣት የተባለ ሁሉ ይታሰር ስለነበር እስር ቤቱ ካፍ እስከ ገደፉ ሞላ። መቆሚያና መቀመጫ ጠፋ። በዚህ የተነሳ በተራ መተኛት ጀመር። እኩለ ሌሊት ድረስ ግማሹ ተሰቃቅቶ ሲተኛ፣ ቀሪው ግማሽ በክፍሉ ዙሪያ ቆሞ ይጠብቃል። በተራ መተኛት ነው ያልከኝ? እውነትህን ነው? አዎ፣ በተራ አንተኛ ነበር። ተረኛ የክፍሉ ግማሽ ልጆች በሸሚዝ ወይም በካኔቴራ አየሩን እያራገቡ የክፍሉን ሙቀት ሲቀንሱ ይቆያሉ። በተራ መተኛት የማይመለከታቸው ክፉኛ የተደበደቡና እግራቸው የቆሰሉ ናቸው። ይህ ኢሰብአዊ የሆነ አያያዝ ሞትን የሚያስመኝ ዘግናኝ ነበር። ባይገርምህ ትንሽ ቆይቶ በሰው ብዛት በተራም ቢሆን መተኛት አልተቻለም። ስለዚህ ከክፍሎች ኮሪደር ላይ እንድናደር ተፈቀደ። ሆኖም ኮሪደሩ ከእያንዳንዱ ክፍል የተወሰኑ ልጆችን ብቻ ነበር የሚያስተናግደው። ያም ሆኖ ቀሪውን እስረኛ በየተራና በስክ ከመተኛት አላዳነውም። ኮሪደር ላይ ለመተኛት ሶስት መመዘኛዎች አሉ። አንደኛ፣ ምርመራውን የጨረሰ። ሁለተኛ፣ የደርግ ሰው የአጋር ድርጅት አባላት መሆን። ሶስተኛ፣ ከፖለቲካ ውጭ የታሰረ። አንዳንዴ ያባም ቢሆን በግርፋት የተጎዳ ልጅ ካቦ ተለምኖ አስተዳደሩ ساوك كوريدر لاي الناس الدرادان كبيتوك متنياس فلسوم يمياس جسدنا روك قطامينو با كوريدرو لكبال لو يتماياكال تكيت كوكبوش المايتين جلالدن يكوريدرو مغبيا ببركبر يتسقابيونم نسوهنا أسكاز زاير بمتنفس اندتو الناقرالدن زناسيزم كوريدرو لاي لميتان يوليجوك كلاينا كتاج لاستيكي درقلاتشوال غرفهم اندفلقو بلايتشونا بسراتشو يالكالكا يوردان አልፋልፎ የክፍል በራችን እንዲከፈት የሚፈቀድበት ጊዜም ነበር አቤት ደስታችን ንጹህ አየር ካገኘን በስክና በተራመተኛታችንን ከምንም ማንቆጥረው በራከባቢ ክፍል ውስጥ የሚተኙ ፍረኞች ጭንቅላታቸውን ወይም እግራቸውን ወደ ኮሪደሩ አሳልፈው ስለሚተኙ ደስታቸው ይጨምራል የኮሪደሩ ነጻነት ብዙም አልቆየ ምክንያቱ ሳይታወቅ ተከለከለ በር ሲከፈትና ኮሪደሩንም ሲፈቅዱልን የሚያስደስቱንን ያህል የናም ታረቃ የጭካኔ ደረጃ ጣሪያ ሲነሳ ደግሞ ሁሉንም ምስረኛ ያስገቡና በሩን ይዘጉታል በሩዋነት ላይ ያለውን ፍርግርግ ያየር ማስገቢያም ይጠረቀሙታል ስልሳና ሰባ ስረኛ የሚሸት ቆፍል ባለበትና ቅንጣት እንኳን አየር በማይገባበት ጠባብ ክፍል ሌሊቱን ሙሉ ያሽጉናል ፋሻችንና ከገላችን የሚወጣው ላብ ቤቱን በውሃ ያርሳዋል ከጣራ ላይ መንጠባጠብ ይጀምራል ይያልበቃ ብሎ ቷን እዚያ ቆረቆንች ግድግዳ ውስጥ ተፈልፍሎ ላያችን ላይ ይረግፋል የዘናምሮ ጠበብቶች በሰውስቃይ የሚረኩ የሚሏቸው የእስር ቤት ፋላጥዮች የንግፍ ሲፈጸሙ ትንሽ እንኳ የሐዘኔታ ስሜት አይሰማቸውም ጠዋት በላብ ተነክረን በተፋፈገ አየር ደንዝዘንና በቆስል ሽታ ከርፍተን ሲያገኙን ምንም እንዳልተፈጠረ ሁሉ በማግስቱም ግፋቸውን ይደግሙታል በእነዚያ ክፉ ወራት ትልቁ ችግር የቁስለኞች ሁኔታ ነበር የውስጥና የላይኛው እግራቸው ክፉኛ የተጎዳ ጥፍሮቻቸው የተነቃቀሉ እስረኞች ብዙ ጊዜ ቶሎ አይድኑም በተለይ ለሊት በሚፈጠረው ሙቀት ቁስሉ ስለሚመቆምቅ ለተጎጂዎች ሆነ ለተንከባካቢዎች አስቸጋሪ ነበር ቁስሉን ለማከም ቴትራሳይክሊን ብንጠቀምም እንደ ልብ ስለማይገኝ የተፈለገውን ያህል መጠቀም አይቻልም እግራቸውን ለመጠቅለል የውስጥ ሱሪያችንን ካናቴራና ሸሚዝ እንጠቀማለን ሆኖም ቁስሉ ከአንድ ቀን በላይ ከታሰረ ትል የሚያወጣበት ጊዜም ነበር በዚያ የሲኦል ግቢ ሰው በቆሞ ሲተላ ማየት ዘግናኝ ነበር የመንግሥት ደጋፊ የነበሩ ሰዎች ሳይቀሩ ከኛ ከጸራቢዎተኞች ጋር ታስረው አምላክ የሰጣቸውን አየር እየናፈቁ ፍዳቸውን አዩ ጀግና ሰው የት ገባ በሃማ ቱማ Thank you.
سنرج سنججا تاريكن سنرسا مايت ساكتن عيناتشن سايتفا نجمي وساونا تنانتنا نورن بنواتشن منز بدم كاي باهر لاي يتاريكن جلبا ودقراك اسفن كهز ودبكتن موت لغرازياني ياربن يوچ مفكر بوتات كتوچ بتاريك وراشوچ سي قسم تنانتم قرلن فرهاتن يان راس موددن لم تچوها قر علنا ايالن بطار موت سكان بمهيم من قاب نفسه قدايو واشوفان اللابتن موت هاي فريت ولد يفاشست مقانيا هاقر ودات ولد يتباب ماركشا شتو كربي كرتو بارودون تاتنو بوك ابروسي تن من قد مطال درتو يموت صوان شلاش بمزمور عجبو بنات شن فالن تيتن كلسو من نفر الموتن كتابو يارغو ياتول الدنجم ليلا ما ليلا نو دارون قداي چكاين شبرات شو كفو سراتو عرماني لكالبا يقفو يا اينا برغي زي غناس هاي الرسا يا هلو سماعت غناس هاي الزكر كغارا قدقوادو كمستير مكابر يشقنوات انت تقفرو ساوتا سان ريج سان جاجا تاريكن سان رسا ماهيت سايكتن اينا اتشن سايتفا اللينا اتشن بهود تانكو ساي قدل اهن منامتاو يال نبر النبر بلو لما فامن دفع كنا مالت لتكن مباكن ورقات مجرس بذرن يوم اجت حتى تنمتاكن يا يول قايت مريت جغنا يموتلت جغنا يموتبت يا يقارا مريت جغنا بكلبت جغنا تاقلبت يا يقندر مريت يا يولو مريت يا يتوبيا مريت جغنا صوت افتونه السوداني قبابت جغنا صوت افتونه وياني عززبت دنقايدا بو زمن مچنيا ينو نقا تبارا بنا هولي يتاقفنو سوستي ماد بكان كالكيدان قبلن تاسبوراتي كوي بطوم لأفادرون جنا يكولونيل شبر بكو ماتشن قلون لتبابو المنقا ما قبجدو قلون چانكاتشن لشكم اللنا يفن يسانناو كنورو قلون تاريك واشتو طفا تولد قمتتا نبرا نبرن يدقا قما ويس تنان زاري ليو سماين نامريت لاغر مموت مسوات تبلو فارانت بلتو زاري فلتو يدي في عربينيا بوليتيكاو بركك لتباو زارينيا انجينير دكترو يوكات من نهريا ፖለቲካው ጮሌ መርህ አልባ ጉዞ ማጣፈያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በርከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባሾች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ያደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባሳየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድልነት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ ለአገር መስዋዕቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሸዋ መሬት ስንት ይወደቀለት የባሌ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገደል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጉህን ስትጠብቅ ብሩ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ እስቲ ለመመለስ ተነሱ ሞክሩ ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስጎምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፎ ላይወጣ ሀገር ማዳን ከባድ ሕይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሦስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደምጆች ዛሬ ኩሳፎች ትናንት የደምጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው ሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንክርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት ወደቀለት የአባይ ወንዛችን የተዘፈነለት የግብጽ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻመው በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት ጠቅላላ ፕሮግራማችን በዚህ ተጠናቀቀን። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
ነው።